በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማህደረ ተዋህዶ በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ተጽፈው ተደጉሰው ለእያንዳንዳችን ህይወት ይሆኑን ዘንድ እግዚአብሔር አምላካችን ከሰጠን ከተለያዩ ምንጮች እየጠቀስን የምንሰማው የምንከታተለው እርሱ አምላካችንም በይቅርታው ብዛት ሰማይና ምድር ሲያልፍ የማያልፈው ቃሉን በልባችን እንዲያሳድርልን ለፍሬም እንዲያደርስልን ደጅ እየጠናን የምንሰማው የምንከታተለው መርሐ ግብራችን እንደ አምላካችን ፈቃድ ለዛሬም በሌላ ርዕሰ ጉዳይ ዘንድ ተመለስን። ከዚህን ቀደም በተደጋጋሚ ለእናንተ ስንገልጽ እንደነበረው መሰረታዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን ትምህርቶች ምናልባት ትንሽ ጠንከር ስለሚሉና በአትኩሮት እግዚአብሔር አምላክ በቸርነቱ ሚስጥሩ እንዲገልጽልን ደጅ እየጠናን በትህትና ካልሰማናቸው በስተቀረ በእውነት በጣም ጠንከር ያሉ ናቸው። ግን መስማት ደግሞ የግድ ያስፈልገናል። ነፍሱን ይማረውና እኔን በመምህርነት እንደ እግዚአብሔር ፈቃድ ሲያስተምረኝ የነበረው መምህሬ ምን ይለን ነበር? እንዲህ አይነት በተለይ አምስቱ አዕማደ ምስጢራት የሚሆኑ ሌሎች ቅዱሳት የቤተክርስቲያናችን ጥልቅ የሆኑ ምስጢራትን በምንሰማ ጊዜ ቢከብዳችሁም እንኳ በላያችሁ ላይ ይፍሰስ፣ እግዚአብሔር ባወቀ አንድ ቀን ይገልጠዋል እያለ ቢከብድም ቢያስቸግረንም አይገባኝም ብንልም እንኳ እሱ በህይወታችን ውስጥ ከዛ ውስጥ ቢያንስ አንድ ሁለት ሶስት ነገሮች መያዛችን አይቀርምና እንዲህ አይነት ነገሮችን ስንሰማ ወደኋላ ሳንል ምንም እንኳ ብዙ የህይወት ጥያቄዎች ቢኖሩብንም ይሄንን ደግሞ ማወቃችን ትልቁን የቤተክርስቲያናችንን ትምህርት መረዳታችን ስለሆነ በዚህ መልኩ ችላ ሳንል መስማትን ጊዜ ወስደን መከታተልን አምላካችንን ደጅ እየጠናን ሚስጥሩ እንዲገልጽልን እየተማጸን መስማትን አሁንም ወደኋላ እንዳንል ከወዲሁ እንደ ባጭሩ ለመጠቆም ያህል ነው። በተለይ አንድ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ አምስቱ አዕማደ ምስጢራትን ማለትም ምስጢረ ስላሴን፣ ምስጢረ ስጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታን እነዚህን እንደው በስምና አጭር አጭር እንኳ ለእያንዳንዳቸው ማብራሪያ እንኳን እንዲኖረው ያስፈልጋል፣ በልቡ እንዲያሳድረው ማለት ነው። እንዲሁም ደግሞ ሌሎችም ከዛ የሚቀጥሉ ሰባቱ ምስጢራት የቤተ ክርስቲያን ሌሎችም ትምህርቶች አሉና ምንም እንኳ ቢከብድም እግዚአብሔር ባወቀ ግን እሱ ምስጢሩ እንዲገልጽልን ምናልባት ብዙ መልእክቶች በውስጡ ስንሰማ ለእኛ ላይምሯችን ሊገልጽልን በቸርነቱ ሊያሳድርልን የወደደውን እሱ ባወቀ ይገልጸዋልና አሁንም ትኩረት ሰጥተን እንድናደምጠው ከወዲሁ እንደው ባጭሩ ለመጠቆም ያህል ነው። የዛሬውን መልእክታችንን ያገኘነው መጽሐፈ ባህሪ ከተባለው ነው። እስቲ ስለ መጽሐፈ ባህሪ መግቢያው ላይ አጭር ነገር እንንገራችሁና ወደ ጥልቁ ወደ ዛሬ ወደ ያዝነው ወደ ምስጢረ ስላሴ ስለ ስሉስ ቅዱስ በዚሁ መጽሐፍ ላይ የተገኘውን እንደ አምላካችን ፈቃድ እንከታተላለን። ባህሪ የባህሪ እንቁ ወይ ቅርታ የባህር እንቁ ወይም ሉል ማለት ነው። በአረብኛ ጀውሃር ይሉታል። የነገር ሁሉ ስር መሰረት ማለትም ይሆናል። ለምሳሌ ሰው ከአራቱ ባህሪያተ ስጋ ማለትም ከመሬት፣ ከውሃ፣ ከእሳትና ከነፋስ ተፈጠረ ሲባል የሰው ስር መሰረቱ የተጠቀሱት ናቸው ማለቱ ነው። ስለሆነም መጽሐፈ ባህሪ ሲባል በቁሙ ስለ እግዚአብሔር ባህሪ፣ ጠባይ፣ ክዋኔ፣ ህላዌ፣ መለኮት የተጻፈ መጽሐፍ ማለት ነው። ራሱ የመጽሐፈ ባህሪ ጸሐፊ በመግቢያው የእግዚአብሔር ቃል በመንፈስ ቅዱስ በአንድ ባህሪና በአንድ አካል ስጋን እንደተዋሃደ፣ ስጋም እንዲሁ ቃልን እንደተዋሃደ የአንድ ጥምቀት ልጆች የሆኑትን የሚያስተምረው ይህ መጽሐፍ መጽሐፈ ባህሪ ተባለ በማለት ገልጾታል። እንግዲህ በዚህ መጽሐፍ ውስጥ ስለ ስሉስ ቅዱስ፣ ስለ ጌታችን ልደት፣ ስለ ጥምቀቱ፣ ስለ መፈተኑ፣ በስጋ ስለመታመሙ፣ በአጠቃላይ ጌታችን ያደረጋቸው ነገሮች ሁሉ የተገለጹበት ነውና ይህንኑ ነው እንግዲህ እንደ አምላካችን ፈቃድ ለዛሬ በተለይ ስለ ሶስቱ ስላሴ ብሎ ስለተናገረው ምንባብ አንድ ላይ የሚገኘውን ነው የምንከታተለው። መቼም አንዳንድ ጊዜ ስላሴ ስንል ቅድስ ስላሴ ለምን ተባለ እያል የምንጠይቃቸው ጥያቄዎች ሁሉ አሉና እንዲህ ቀለል ካለው ከበድ ወዳለው ነው የምንገባው ዛሬ። አደራ እንግዲህ ትኩረት ሰጥተን አምላኬ ሆይ ባክህን እንደው በትዕግስት እንድሰማው በልቦናይም እንድታሳድረው ሚስጥሩን እንድትገልጽልኝ እያልን እንድንሰማው የሚያስፈልገን ነው። አምላካችን በቸርነቱ አሁንም እንዲያስተምረን ፈቃዱ ይሁንልን። ስለ ሶስቱ ስላሴ ይህ መጽሐፉ የመጀመሪያ የሆነው አንቀጽ አንድ ስለ ሶስቱ ስላሴ የሚናገር ነው። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ እናምናለን። ሶስትነት በአንድነት አንድነትም በሶስትነት አለ። ሶስት አካላት አንድ ህላዌ ወይም አኗኗር፣ በስም ሶስት፣ በመለኮት አንድ፣ ሶስት ገጻት አንድ ባህሪ። በአባትነቱ አባት መሆን ያልተወለደ ወላጅ ያልሰረጸ፣ እንግዲህ ስለ አብ ነው የሚናገረው። በአባትነቱ አባት መሆን ያልተወለደ ወላጅ ያልሰረጸ፣ በወልድነት ልጅ መሆን የእርሱ የቃል ብቻ ነው። መንፈስ ቅዱስ መሆንም የእርሱ የመንፈስ ቅዱስ ብቻ ነው። መንፈስ ቅዱስ መሆንም በመስረጽ ገጽ ነው። መንፈስ ቅዱስ ያልወለደ ያልተወለደ ብርሃን ከፀሐይ ያልተወለደ ብርሃን ከፀሐይ እንደሚገኝ ከዘመናት በፊት ከአብ የተገኘ ነው። የሚስጥረ መለኮት ተናጋሪ የሆነው ቅዱስ ጎርጎሪዮስ እንዳለው አብ ወልድም መንፈስ ቅዱስም አይደለም፣ ወልድም አብም መንፈስ ቅዱስም አይደለም፣ መንፈስ ቅዱስም ከአብ ተገኘ እንጂ አብም ወልድም አይደለም። አብ በአካሉ በመልኩ ወልድና መንፈስ ቅዱስ ወደ መሆን አይመለስም አይለወጥምም። ወልድም በአካሉ በመልኩ አብና መንፈስ ቅዱስ ወደ መሆን አይመለስም አይለወጥምም። መንፈስ ቅዱስም በአካሉና በመልኩ አብና ወልድ ወደ መሆን አይመለስም አይለወጥምም ከአብ ተገኘ እንጂ። አብ ከወልድና ከመንፈስ ቅዱስ በፊት አልነበረም፣ ወልድም ከአብና ከመንፈስ ቅዱስ በፊት አልነበረም፣ መንፈስ ቅዱስም ከአብና ከወልድ በፊት አልነበረም። ኤጲፋኒዮስ፣ ጎርጎሪዮስ፣ ቄርሎስ፣ ባስሊዮስ እና ሳዊሮስ በመጽሐፎቻቸው በአንድ ቃል እንዳሉት በአንዲት ባህርየ መለኮት ያለ መበላለጥ ትክክል ናቸው። ከዘመናት በፊት በሶስትነት ይኖራሉ፣ መጀመሪያና መጨረሻ የላቸውም። ኪሩቤል ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትም ወገስ በሰማይና በምድር የሞላ ነው ብለው እንደሚያመሰግኑት በእነዚህ ሶስት ቃላት የሥላሴን ሶስትነት እናውቃለን። ፍጹም አሸናፊ እግዚአብሔር አምላካችን በሚለው የመለኮቱ አንድነት ይታወቃል። በቁስጥንጥንያ የተሰበሰቡት ኤጲስቆጶሳት እንዳወገዙት እንደ አቡሊናሪዮስ እምነት ግን እንደ አቡሊናሪዮስ እምነት ግን አይደለም። የቁስጥንጥንያ ጉባኤ ከኒቅያ ጉባኤ ቀጥሎ ሁለተኛው ጉባኤ ነው። እርሱ በአንዲት አምላካዊት ባህሪ ትልቅ በጣም ትልቅና እጅግ በጣም ትልቅ በማለት በደረጃዎች ስለከፋፈላቸው አወገዙት። መንፈስ ቅዱስን ትልቅ አለው፣ ወልድን ከእርሱ የሚልቅ በጣም ትልቅ፣ አብን ከወልድና ከመንፈስ ቅዱስ የሚልቅ እጅግ በጣም ትልቅ አለው። ዳግመኛ አብ በኃይልም በባህሪም አይወሰንም፣ ወልድ ግን በኃይልም በባህሪም ይወሰናል አለ። ስለዚህም ክፉና ብልሹ የሆነውን ይህን ሰው እነዚህ ደጋግ አባቶች አወገዙት። እንደ እርሱ ትምህርት የሚናገርና የሚታመን ፈጽሞ የተወገዘ ከሹመቱም የተሻረ ነው። አባቶች ግን ስለ ቅድስት ሥላሴ በባህርየ መለኮት ትክክል የሆኑ ሶስት አካላት ናቸው በማለት ገለጹልን። ይህም እንደ ሶስቱ ሰዎች እንደ አብርሃም፣ ይስሐቅና ያዕቆብ ወይም እንደ ሌሎቹ የተለያዩ ሥጋውያን አይደለም። በእግዚአብሔር ዘንድ እንደዚህ አይደለም። ይህ ከእግዚአብሔር ይራቅ። በአኗኗር ሕላዌ እኩል ናቸው። ራእይም ለእርሱ መሆን ናት፣ ለእያንዳንዱ ለየራሱ ብቻ ናት። አብ በአባትነት አባት መሆን፣ ወልድ በልጅነት ልጅ መሆንና መንፈስ ቅዱስ በመስረጽ በመውጣት ማለት ነው ሰራጺ መሆን ነው። ኩነት አካላዊት ናት፣ ይኸውም በአኗኗር ብቸኝነት ማለት ነው። አካላት ሶስት ናቸው። እነሱም በስሞች የተለያዩ በአንድ ኃይል እኩል የሆኑ ሶስት ባህርያት ኩነቶች ናቸው። አንድ እግዚአብሔር፣ አንድ መውደድ ስምረት፣ አንድ ስልጣን፣ አንድ ምግባር፣ አንድ ባህሪ ናቸው። ዳግመኛ አብ ከወልድና ከመንፈስ ቅዱስ ከስም በቀር ፈጽሞ የሚቀድም አይደለም አሉ። እግዚአብሔር አብ ከመጀመሪያው ነበረ፣ እርሱም ቅድመ ዓለም ቃል ነበረው። እንዲሁም መንፈስ ቅዱስ ያለ መለያየትና ያለ መወገድ ነበረ። ከመጀመሪያ እስከ መጨረሻ አንድ ሕላዌ አንድ መለኮት ነው። አብ ወልድና መንፈስ ቅዱስ አንድ አካል አንድ ገጽ ናቸው በማለታቸው በዚሁ ትምህርታቸው ይኸው የቁስጥንጥንያ ጉባኤ እንዳወገዛቸው እንደ ሰባሊዮስና በባህል እንደሚመስለው እንደ ሉኒያ ኤጲስቆጶስ እንደ ባስሊዮስ አንበል። እነሱ የዋዌውን ሆሄ ይመስላሉ፣ ያለ ፈቃድም አልተዋትም። እንደገናም ይኸው አንድ አካል ራሱ አብ፣ ራሱ ወልድ፣ ራሱ መንፈስ ቅዱስ ነው አሉ። ስለዚህም አባቶች አስተውሉ፣ አብ ወልድም መንፈስ ቅዱስም አይደለም፣ ወልድም አብም መንፈስ ቅዱስም አይደለም። ቅድመ ዓለም ከአብ ተወለደ እንጂ መንፈስ ቅዱስም አብም ወልድም አይደለም፣ ከአብ ሰረጸ ወጣ እንጂ አሉ። ዳግመኛ መንፈስ ቅዱስን እንደሚክደው እንደ መቅዶኒዎስ ትምህርት አንመን። እርሱ መንፈስ ቅዱስ ፍጡር ነው፣ አብና ወልድ ግን ከአንድ መለኮት ናቸው። አብ ከአብ ለሰረጸው ለመንፈስ ቅዱስም አይታየውም፣ አንድ አምላካዊ ባህሪ አለው ይላል። ነገር ግን በኦሪትና በነቢያት በሐዋርያትና በቅዱሳን ለዘላለሙ የተናገረ ከአብ የተገኘው መንፈስ ቅዱስ ነው። ነቢዩ ከመንፈስህ ወዴት ይሄዳለሁ ከፊትህስ ወዴት ይሸሻለሁ ያለ ስለ እርሱ ነው። መዝሙር 138 ቁጥር 7 በዚሁ የከፋ ሃይማኖቱ ምክንያት እነዚህ ደጋጋ አባቶች አወገዙት፣ ከሹመቱም ሻሩት፣ ከቁስጥንጥንያ የሊቀ ጳጳስነት መንበሩም አሰደዱት። መቅዶኒዎስ እንደ እርሱ የሚሉትንና በሃይማኖቱ የሚያምኑትን ሁሉ አወገዟቸው። በእርሱ ፈንታ ቅዱስ ብልህ ደግና ምስጢረ መለኮት ተናጋሪ የሆነው ጎርጎሪዎስን ሾሙት። በዚህም ምክንያት 318 ኤጲስቆጶሳት በጸሎተ ሃይማኖት አዳኝ በሚሆን ጌታ ከአብ በሰረጸ በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ጌታ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለንም አሉ። እርሱም በነቢያት አድሮ የተናገረ ነው የሚለውን ከቀሩት ቃላት ጋር ጨመሩ። 150 ኤጲስቆጶሳት ይህንንና በሁሉም መንገድ ምስጢረ ሥላሴን ደነገጉ። በምስጢረ ሥላሴ የማይገባ ነገር የተናገሩትን ሶስቱን መናፍቃንም አወገዟቸው። እነዚህም ሰዎችም አቡሊናሪዎስ፣ ሰባሊዮስና መቅዶኒዎስ ናቸው። ሐዋርያው በሰማይና በምድር ሁሉ አባትነት ከእርሱ የሆነው በአንድ ልጁ ተናገረን እንዳለ አብ ከሶስት አካላት አንድ አካል እንደሆነ እናምናለን። ሐዋርያው በመጨረሻው ዘመን በልጁ ተናገረ እንዲል ከጥፋትና ከሐሳር ሁሉን አዳኝ በሆነው በቅዱስ መንፈስም የሁሉ አዳኝ ነው ዘላለማዊ ሕይወትን ያወርሳቸው ዘንድ ጌታችን ስለ እርሱ መንፈስ ቅዱስ ከአብ የሚወጣና አጽናኝ መንፈስ ወደ ጽድቅ ሁሉ ይመራችኋል እንዳለ ዮሐንስ 15:26 ዳግመኛም አብ በራሱ አንድ በወልድ ነባቢ ተናጋሪና በመንፈስ ቅዱስ ሕያው እንደሆነ እናምናለን። ወልድም ከአብ እንደተወለደ በራሱ ነባቢና በመንፈስ ቅዱስም ሕያው እንደሆነ መንፈስ ቅዱስም ከአብ እንደሰረጸ በወልድ ነባቢና በራሱም ሕያው እንደሆነ እናምናለን። አብ ግን ሁሉ ነገር ከርሱ የሆነ የሁሉ ነገር መነሻና 318ቱ አበው እንዳሉት የሚታየውንና የማይታየውን የፈጠረ ነው። የአምላክ ሐዋርያ ጳውሎስ ወደ ቆሮንቶስ ሰዎች መልእክቱ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ብዙ ፍጥረታት በሰማይና በምድር አማልክት ይባላሉ እንዳለው ሳይሆን እኛ ግን የሁሉ ነገር መነሻ የሆነ አንድ አምላክ እግዚአብሔር አለን በወልድም ሁሉ ሆነ። ወንጌላዊው ቅዱስ ዮሐንስ ያለ እርሱ የሆነ የለም ከሆነው ሁሉ አንዳች እንኳ ያደርሱ አልሆነም በእርሱም ሕይወት ሆነች እንዳለ ዮሐንስ ምዕራፍ 1 ቁጥር 3 ዳግመኛም ሐዋርያው ቅዱስ ጳውሎስ ወደ ቆላሲስ ሰዎች በጻፋት መልእክቱ እንዳለው ከጨለማ ሥልጣን ያዳነንን ወደ ተወዳጁ ልጁ መንግሥት ያመጣንን እግዚአብሔር አብን እናመሰግነዋለን። ቆላሲስ ምዕራፍ 1 ቁጥር 13 መዳንና የኃጢአት ይቅርታ በእርሱ በኩል የሆነልን እርሱ የማይታየው እግዚአብሔር ምሳሌ የሆነ በሰማይና በምድር ያለውን የሚታየውና የማይታየውን መላእክትንና ሊቃናትን ዙፋኖችን ጌቶችንና ባለስልጣኖችን በእርሱ ፈጠረ። ሁሉ በእርሱና በልጁ ተፈጠረ፣ እርሱም ከፍጥረት ሁሉ በፊት ነበረ፣ ሁሉም በእርሱ ጸና። ቆላሲስ ምዕራፍ 1 ቁጥር 13 ዳግመኛም ወደ ዕብራውያን 1 ቁጥር 2 በላካት መልእክቱ ፍጥረታቱን ሁሉ የፈጠረበት እርሱም የክብሩን ብርሃን ያሳየበት የቀዳሚነቱን ምሳሌ ያንጸባርቃል አለ። ሕያው መንፈስ ቅዱስ እንደተባለ መንፈስ ቅዱስም ከአብ ሰረጸ፣ የሁሉም ሕይወት በእርሱ ነው። ጌታችን በቅዱስ ወንጌል የተጠማ ወደ እኔ ይምጣ ይጠጣም፣ የሚያምንብኝ ሁሉ ከሆዱ የሕይወት ውሃ ምንጭ ይፈሳል አለ። ወንጌላዊው ይህንን ስለ መንፈስ ቅዱስ አለ በማለት አጠናከረው፣ የሚያምኑበት ሊቀበሉት አላቸውና። ደግነቱ የላቀ ሐዋርያው ቅዱስ ጳውሎስ ወደ ቲቶ ምዕራፍ 3 ቁጥር 5 ላይ በላከው መልእክቱ በዳግም ልደት ጥምቀትና የመንፈስ ቅዱስ ሀብትን በማደስ አነጻን አለ። በዳግም ልደት ጥምቀትና የመንፈስ ቅዱስ ሀብትን በማደስ አነጻን አለ። አብ በወልድ ፍጥረትን ሁሉ ፈጠረ፣ በመንፈስ ቅዱስ ጸጋም አዳናቸው። ወልድ ግን ቅድመ ዓለም ባህርያዊና ጠባያዊ ልደትን ከአብ ተወለደ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተወለደ እውነተኛ አምላክ ነው። አበው በኦርቶዶክሳዊት ሃይማኖታቸውን እንዳስተማሩን የብርሃን መወለድ ከፀሐይ እንደሆነ ሁሉ ከአብ ጋር በመለኮቱ እኩል የሆነ ተወለደ እንጂ አልተፈጠረም። ጸሎተ ሃይማኖት መለኮትን ገላጭ ወይም ተናጋሪ የሆነው ቅዱስ ጎርጎሪዎስ እንዳለው የአብ ቃል ተባለ። ቃል ከተናጋሪው ፈጽሞ አይለይምና ህልውናው ያለመለየት ነው። ሁልጊዜም ከተናገረው ጋራ በመሆን መገኘት ማለት ነው። ህልውናው ቅድመ ዓለም የነበረ ነው። እስከ ዘላለሙም ይኖራል። አስቀድመን እንደተናገርነው ዮሐንስ አፈወርቅ መንፈስ ቅዱስ ከዘመናት በፊት ከአብ ሰረጸ፣ አጽናኝም ተባለ፣ ንጹሃንን ያድናልና። መንፈስ ቅዱስ በነቢያት በሐዋርያት በጻድቃንና በሰማዕታት የትንቢትን መንፈስ የተናገረ ነው። የቅድስናና የንጽህና መንፈስ የሆነ መልእክተኛ ነው። እሱ የትንቢት የመልእክት የመንጻት መንፈስ ነው። ያኗኗሩ ታላቅነት ምንጊዜም ዳር እስከ ዳር የሞላና የሰፈነ ነው። በስራውም ታላቅ ነው። ስራውንም ሁሉ በኃይል በስልጣንና በክህሎት ያደርጋል። ጥንካሬ ኃይል የሱ ነው። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሰማዕታት ጽናትን፣ ለጻድቃን ትዕግስትን፣ ለደናግል ንጽህናን ይሰጣል። በሁሉም ቦታ ህልው ነው፣ ይኖራል፣ ሁሉንም ይጠቀልላል። ሁሉ በእርሱ ውስጥ ነው፣ እርሱን ግን ማንም አይጠቀልለውም። ባለጠግነትን ዘወትር የሚሰጥ እርሱ ነው። እርሱ ወደ መጠመቂያዎችና ወደ ክህነት ማዕረጎች ይላካል። መንፈሳዊት ሥርዓተ ቁርባንም ከእርሱ ትላካለች። ህብስትም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ትሆናለች። እግዚአብሔር አብን አባታችን የምንለው በእርሱ ነው። ሐዋርያው ቅዱስ ጳውሎስ እንዳለው በቅድስት ጥምቀት ዳግም ልደት የወለደን እርሱ ነው። እርሱ ከጉስቁልና ሥራ ያነጻናል። ለሚጸልይ ጸሎቱን ይሰጣል። የጻድቃንን ዘመን ይባርካል። ሁሉን በየዘመናቱና በየጊዜው በየቦታው ያደርጋል። እውቀቱ ለሰው ሁሉ የሚደርስ በቅዱሳን የሚያርፍ በጻድቃን የሚኖር ነው። በሚችሉት መጠን ሁሉ የእውነት እውቀትን ይሰጣቸዋል። እሱ ከአብ የሰረጸ ሕያው እግዚአብሔር ከወልድ ጋር እንሰግድለትና እናመሰግነው ዘንድ ይገባል። የተለየች አንድ አኗኗር ወይም ህላዌ፣ አንድ ፈቃድ፣ አንድ መለኮት፣ አንድ ጌታ፣ አንድ ስልጣን፣ አንድ የአብ የወልድና የመንፈስ ቅዱስ ግብር ወይም ሥራ፣ ግን ሦስት አማልክት አይደሉም። እግዚአብሔር ከዚህ ይራቅ። አስቀድመን እንደተናገርን እግዚአብሔር አብ ከቃሉና ከመንፈሱ ጋር አንድ አምላክ ነው እንጂ ከምሳሌዎች ሁሉ የተለየ ስለሆነ ስለ ቅድስት ሥላሴ ምሳሌ እነሆ ከብዙ በጥቂቱ ተናገርን። የቅድስት ሥላሴ ምሳሌ ከምሳሌዎች ሁሉ የከበረ የላቀ ነው። ሥጋዊ ሕሊና አይደርስበትም፣ በምድራዊት ሕሊናም አይለካም። ከሰማይ ከፍ እንዳለ ሁሉ ከጥልቆችም ይጠልቃል። የዓለም ስፋት በሙሉ እንደማይችለው፣ የጠበበ መቃን እንደማያስጨንቀው ልብን በጥበብ መብራት ይመረምረዋል። የሚመጣውን እንዳለፈ ያውቃል። በእውነት አምላካችን የንጉሶች ንጉስ የጌቶች ጌታ ነው። ቅድስት ሥላሴ የሰጠችንን እንደዚህ ተቀበል። የሐዋርያት አንዲት ጉባኤ የአበው ኦርቶዶክሳውያት መጽሐፍትንና ዱካቸውን እንድንከተል፣ በቀናች መንገዳቸው እንድንሄድ፣ በመዳናቸውም እንድንድን፣ በመንገዳቸው እንድንመላለስና እንድንመስልና ይላል። ከክፉና ጥፉ መግባር ከስህተት ሁሉ የአበው ቃላትና ሃይማኖታቸውን ከሚቃወመው ነገር ሁሉ እንድንርቅ። ክብር ምስጋናና ስግደት ጉልበት ሁሉ ለሚሰግድለት በምድርና በሰማያት በባህርና በጥልቆች ሁሉ ከዛሬ እስከ ኋለኛው የዓለም መጨረሻ ለዘላለሙ አሜን። በሌላ በዚሁ የመጽሐፍ ክፍል መጨረሻ ላይ ደግሞ የደብረ ታቦር ዕለት የሚነበብ የሚለው እኒሆ የቅድስት ሥላሴን ማለትም በመለኮት አንድ ስለሆነ ስለ ሥሉስ ቅዱስ አንድነት ወይም እሪና የተናገረውን ደግሞ በጥቂቱ እንደዚሁ እናክልላችሁ። እነሆ ሥሉስ ቅዱስን አንድ መለኮት፣ አንድ ኃይል፣ አንድ ባህሪ በማለት እናምናለን። ባለመለየት አንዲት መባልም ይህች ናት። ጌታችን አንተ አምላክ ጻድቅ እንደሆንክ እንዲያውቁ አብ ጻድቅ ይባላል፣ ወልድም እንደዚሁ። ኢየሱስ ክርስቶስን የላከው አለ። ስለ ራሱም አብ በስሜ የሚልከው ጰራቅሊጦስ የጽድቅ መንፈስ እሱ ነው የሚመሰክርልኝ አለ። ሐዋርያው ጳውሎስ በቅዱሳን ርስት ውስጥ እድል የሰጠንን እግዚአብሔር አብን እናመሰግነዋለን እንዳለ አብ አምላክ ይባላል። እንደዚሁም ስለ እስራኤል ልጆች ክርስቶስ በስጋ ከነሱ ስለተገለጸ ይኸውም የሁሉ አምላክ ነው፣ ለዘላለምም የተባረከ ወልድም አምላክ ይባላል። መንፈስ ቅዱስም እንደዚሁ አምላክ ይባላል። ጴጥሮስ ሐናንያ ሆይ በልብ ሰይጣን እንዴት ገባ? መንፈስ ቅዱስን እንድታታልለው ከመሬት ሽያጭ ሰረክ እንዳለው ከዚህ በኋላ እግዚአብሔርን አታለልከው፣ ዋሸኸው፣ ሰውን አይደለም ያታለልከው እንዳለው። አንድ አምላክ ከመባል በቀር በዚህ ሶስት አምላክ የሚል የለም። ስለ ሥሉስ ቅዱስም አንድ መለኮት ተባለ። የቆጵሮሱ ኤጲስቆጶስ ኤጲፋኒዎስ መልህቀ አሚን በሚባል የመልእክት መጽሐፉ ትክክል የሚለውን ስታስብ አንድ መለኮት እንደሆነ ግልጽ ነው። ወልድ አምላክ የሚባል ከሆነ መንፈስ ቅዱስም እንደሱ አምላክ ይባላል። ነገር ግን ሶስት አማልክት አይደሉም። አንድ አምላክ እንጂ አለ። ደገኛው ሙሴ አምላክህ እግዚአብሔር አንድ አምላክ ነው እንዳለ አብ አምላክ ነው ካልነው ቃሉ ወልድም አምላክ ነው መንፈስ ቅዱስም አምላክ ነው። ይህ ስለ መለኮት ሪና ወይም አንድነት ነው። ሶስት አማልክት ግን አንልም፣ በአንድ እግዚአብሔር ብዙዎች የሉምና። ነገር ግን ለእኛ ያለ ሶስቱ አካላት መለኮታቸው አንድ ነው፣ ለእግዚአብሔር አብና ለቃሉ ለቅዱስ መንፈሱም። እነሆ እግዚአብሔር አብ ከዘመናት በፊት ከሱ የተወለደና ከሱ ያልተለየ ቃሉና ከሱ ያልተለየ ቃሉና ከሱ የሰረጸና ሁልጊዜ በሱ የሚዋሃድበት መንፈስ ቅዱስም አንድ መለኮት አንድ ሥራ መሆኑን ከቅዱሳት መጽሐፍ ተረዳን። አንድ ሥራ አንድ መለኮት ይህ ነው። እንግዲህ ስሉስ ቅዱስ በአንድ መለኮት በአንድ ባህሪ በአንድ ጠባይ የረጋ የተወሰነ ሆኖ ታገኘዋለህ። አብን ግን በዮሐንስ ወንጌል እንደተጻፈ ፈጽሞ ያየው የለም፣ እንደዚሁም መለኮታዊ ቃልንም ወደሱ ፈጽሞ ሊቀርብ ሊያየውም የሚችል ማንም የለም አለ። በስጋዌው ካልሆነ በቀር ያ ባለፈው በዚህ ላይ ማየት የሚቻለው የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 17። ኤጲፋኒዮስ በመልህቀ ሃይማኖት መንፈስ ቅዱስም እንደዚሁ ነው፣ ሊያየው የሚችል ፈጽሞ የለም አለ። ጌታችን ነፋስ ወደ ፈለገው ይነፍሳል፣ ቃሉን ድምፁን ትሰማለህ፣ ከወዴት እንደሚመጣ ወዴትም እንደሚሄድ ግን አታውቅም እንዳለ። ቃሉን ትሰማለህ ማለቱ በመንፈስ ቅዱስ ወደ ተናገሩ ወደ ነቢያትና ሐዋርያት ወደ መጻሕፍትም ያመለክታል። እሱን ግን ሊያየው የቻለ የለም። አብ ሐዋርያትን መረጣቸው። ሐዋርያ ስለ ራሱ ከእናቴ ማኅፀን ጀምሮ የለየኝ በአሕዛብ ውስጥ እንዳስተምር የልጁ ሥራ በእኔ እንዲገለጽ በፈለገ ጊዜ እንዳለ። በዚህም አምሳል ጌታችን እኔ ምርጥ ገንዘብ ወይም ዕቃ አድርጌዋለሁና ሂድ አለው። ሐናንያን ወደ ሐዋርያው ጳውሎስ ሲያመለክትም አሕዛብን ሁሉ በስሜ እንዲያስተምር አለ። ቅዱስ መጽሐፍም በሚጾሙበትና በሚጸልዩበት ጊዜ መንፈስ ቅዱስ ጳውሎስንና በርናባስን ለእኔ ለጠራኋቸው መልእክት ለዩልኝ አላቸው አለ። አሁንም ወደ አንድ መለኮትና ወደ ጥሪው ተመልከት አለ። ሐዋርያው እግዚአብሔር ታማኝና እውነተኛ ነውና በሱም ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ አንድነት ተጠርታችኋል። ስለ ወልድም እናንተ በጌታችን በኢየሱስ ክርስቶስ የተጠራችሁ ሁላችሁ ቅዱሳንና በሮሜ ያላችሁ የእግዚአብሔር ወዳጆች፣ ስለ መንፈስ ቅዱስም በመንፈስ ቅዱስ የመረጣችሁ አይደላችሁምን? በመካከላችሁም ኃይላትንና ተአምራትን አሳየ። ይህንን ያገኛችሁትስ ሕገ ኦሪትን በማድረግ ነው ወይስ ክፉ በመስማት ወይስ ሃይማኖትን በመስማት አለ። ጌታችን አብን ከወልድ በቀር ወልድንም ከአብ በቀር ወይም ወልድም ሊገለጽለት ከወደደው በቀር የሚያውቀው የለም አለ። ዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ አባቶቻችን ሐዋርያት ሁሉም ነቢያትና ከምእመናን ወገን የሆኑ ሁሉ በውኑ እግዚአብሔርን ፈጽመው አያውቁትምን አለ። መጽሐፍ ፍጡራን እግዚአብሔር ፈጣሪ መጽሐፍ ፍጡራን እግዚአብሔር ፈጣሪ አምላክ የሚገድል የሚያድንና የሚይዝ እንደሆነ ያውቁታል እንዳለ። ጌታችን አንተ ብቻህን የጽድቅ አምላክ እንደሆንክ የላከውም ኢየሱስ ክርስቶስ እንደሆነ እንዲያውቁ እንዳለ። እነሆ እነሱ እንደሚያውቁት ታወቀ። ነገር ግን እሱን ማወቅ ማለት ምን ማለት እንደሆነ ልብ በል። ጌታችን እሱ መንፈስ ቅዱስ እንደገለጸላቸው ከላከው ከቃሉ ጋር የእውነት አምላክ እንደሆነ እንደሚያውቁት ከላከው ቃሉ ጋር ተናገረ። ነገር ግን ሁለንተናህን የባህርህንም ሁነት ግን ያውቃሉ አላለም። ነገር ግን የፍጡራን የእውቀታቸው ወሰን አምላክን ፈጣሪ እንደሆነና ለሁሉም ፍጥረት ይቅር የሚል እንደሆነ እንዲያውቁ ነው። የአብ ህላዌና የመለኮቱን ሁነት ግን ከአብ ከተወለደው ሁልጊዜም ከሱ ከማይለየውና መለኮታዊ ገዥ ከሆነው ከወልድ በቀር የሚያውቀው የለም። እሱ ከፍጡራን መለኮቱን ሊያውቀው የሚችል ፈጽሞ አለመኖሩን ለማመልከት ከአብ በቀር ወልድን የሚያውቀው የለም እንዳለ። ወልድ አብን እንደሚያውቀው ወይም እንደሚያውቀው እንዲሁ አብም ወልድን ያውቀዋል አለ። ዳግመኛም ጌታችን ስለ ሰራጺ መንፈስ ቅዱስም እሱ መጥቶ ምስክር ይሆነኛል፣ ስለ አብ በገሃድ ይነግራችኋል አለ። እሱ ስለ ወልድ ምስክር እንደሚሆን ስለ አብም እንደሚናገር ተመልከት። አብን ከወልድ በቀር የሚያውቀው እንደሌለ፣ እንደዚሁም ወልድን ከአብ በቀር የሚያውቀው የለም። መንፈስ ቅዱስንም እንደዚሁ ከአብና ከወልድ በቀር የሚያውቀው የለም። ኤጲፋኒዮስ በመልህቀ ሃይማኖት መጽሐፍ የሐዋርያውን ቃል ሲመሰክር መንፈስ ቅዱስ የእግዚአብሔርን ጥልቅ ባህሪ ይመረምራል በማለቱ ሐዋርያው ጳውሎስ ምስክር ይሆናል እንዳለ። እንግዲህ ከብዙ በጥቂቱ ለዛሬ ይሄንን አየን። አምላካችን በቸርነቱ ደግሞ እድሜውን ሲሰጠን ደግሞ የቀረውን ሌላ ጊዜ እንመለስበታለን። የቅድስት ስላሴን በተለይም በየአመቱ መቼም ያው ጥር 7 ቅድስት ስላሴን የአመት በዓል ብለን እናከብራለን፣ ወይም የአመት መታሰቢያ ነው። የኦሪት ዘፍጥረት ምዕራፍ 11 ላይ ያለው ታሪክ የሚነገርበት ነው። ይሄንን እንግዲህ በማጠየቅ የቅድስት ስላሴን ሚስጥር ከሁሉ በላይ ማወቅ ስለሚገባን በማለት ነው። እንደው ቅድም እንዳልነው በላያችን እንኳን ይፍሰስብን የቅድስት ስላሴ ሚስጥር ለማወቅ ቢረቅብንም እንዲሁ ብቻ እንደው የተወሰነ ነገር እንኳ በአእምሯችን መቀመጥ ስላለበት ይህንኑ ለመናገር ነው። አምላካችን እሱ በቸርነቱ አሁንም የሰማነውን እርሱ ባወቀ ሚስጥሩን ገልጾልን በልባችን ጽላት አሳድሮ የቸርነቱ ስራ እንዲሰራልን ፈቃዱ ይሁንልን። እንደ አንድ ነገር ለመጠቆም ያህል ሁሌም የምንናገረው ነው፣ ቅድስት ስላሴ ነው የምንለው። ቅድስት የሚለው የሴት ቅጽል ነው። ለምን ቅዱስ ስላሴ አንልም የሚለውን ጥያቄ ቢመጣ ቅድስት የሚል የሴት ቅጽል የተቀጸለላቸው አንድም ባህሪያቸውን አይቶ ነው። ልጅ ከእናቱ ባህሪ እንዲገኝ ይህም ዓለም ከስላሴ ባህሪ ተገኝቷልና፣ አንድም ደግሞ እናት ለልጇ የሚያሻውን አስባ እንድታቀርብለት ስላሴም ለፍጥረት ሁሉ የሚያስፈልገውን ሁሉ አስቀድሞ ያዘጋጁለታል ይሰጡታልና፣ ማቴዎስ ምዕራፍ 6 ቁጥር 32። አንድም እናት ልጇ ቢያስቀይማት ፈጽማ እንዳትጣላው ስላሴም ሰርቀው አመንዝረው ቢበድሏቸው ንስሐ ገብተው ቀኖና ይዘው ቢለምኗቸው ይቅር ይላሉና የሚል ፍቺም አለው። እንግዲህ ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይም ሌሎቹንም እንደዚሁ እያየን የምንሰማው ጉዳይ ነው። ቅድስት ስላሴ እንግዲህ አንድም ሶስትም ናቸው ብለን የምንሰማው የምንነጋገርበት ትምህርት ነው። ሁልጊዜም እንግዲህ የስም ሶስት በስም በአካል በግብር ሶስት ናቸው። በመለኮት በአገዛዝ በስልጣን በመፍጠር ይህን ዓለም በማሳለፍ በፈቃድ በዚህ ሁሉ አንድ ናቸው። ይህን በመሳሰሉ በሌሎቹም አንድ ናቸው ብለን ነው እንግዲህ የቅድስት ስላሴን እምነት በልባችን አምላካችን እንዲያሳድርልን ቤተክርስቲያናችን የምታስተምረን እጅግ ጥልቅ ነው። አሁንም የቸርነቱን ስራ ሰርቶ አምላካችን የቅድስት ስላሴ ሚስጥር እሱ ባወቀ ይግለጽልን። ይቆየን። ማደረ ተዋህዶ ለዛሬ እንግዲህ መጽሐፈ ባህሪ ከተባለው ያገኘነውን ጠለቅ ያለውን እሱ አምላካችን በቸርነቱ ወዶ ፈቅዶ ያስተማረንን ትምህርት ነው የተከታተልነው። በቀጣዩ እንዲሁ በሌላ መርሃ ግብር እንመለሳለን። በተለይ ደግሞ የጥምቀቱን በተመለከተ ለምን ጌታችን በሰላሳ ዘመኑ ተጠመቀ፣ ለምን በውሃ ተጠመቀ፣ ለምን በዮርዳኖስ ተጠመቀ የሚሉትና የከተራውንም ሌሎቹንም ጉዳዮች ተያያዘ ደግሞ እንዲሁ የምንከታተለው ተከታታይ መርሃ ግብሮች ይኖሩናል። እሱንም እንደዚሁ እንድናደምጥ ከወዲሁ ማህደረ ተዋህዶ መልእክቷን ታስተላልፋለች። ይሄ ደግሞ ለሚያደምጡ ሁሉ እናንተም የእግዚአብሔር ቃል ሁሉ ይዳረስ ዘንድ ለእኛም እየጸለያችሁ ለሚያደርሱ ለሚከታተሉ ሙሉ እንድታዳርሱልን ከወዲሁ መልእክቱ እናስተላልፋለን። ይቆየን። የቀጠሮ ሰዎች ይበለን። ቅድስት ስላሴ በቤታችን በኑሯችን በመንገዳችን በሀሳባችን ሁሉ ጉልላት ሆነውን አስተዳዳሪ ሆነውን መሪ ሆነው ይጠብቁን። አምላክ ወላዲት አምላክም ልጄ ወዳጄ እያለች ደግሞ የቤተልሔም ሕፃኑን እሱን አማኑኤልን የይቅርታና የምሕረት ጌታን እሱ እንድትለምንልንና የሁላችንም መጨረሻ ስላዛኝቶ ብሎ እንዲያሳምርልን ከሁሉ በላይ ደግሞ አገራችን ኢትዮጵያን ያውመችን በየቀኑ በየጊዜው የምንሰማው ብዙ ፈተና አለ። እርሱ ባወቀ አምላካችን ደጉን መልካሙን ጊዜ እንዲያቀርብልን ክፉዎችን ደግሞ ለክፎች ሰላም የላቸውም ይላል አምላኬ ይላልና ነቢዩም። በእውነት ለነሱም ልቦናውን ማስተዋሉ እንዲሰጥልንና ይሄ የምንሰማውን የግድያ የመጨራረሱን ነገር ሁሉ በቸርነቱ እሱ መድኃኔዓለም ገለል እንዲያደርግልና ደጉን መልካሙን ጊዜ እንዲያቀርብላት ለሀገራችን ሁላችንም እንደ በአቡነ ዘበሰማያት ማሰብን እንዳንዘነጋ ከወዲሁ ለመጠቆም ነው። የቀጠሮ ሰዎች ይበለን። ሰላም ቆዩ።